የሐዋርያት ሥራ ምዕራፍ 13 በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ጥቁር የተባለው ስምዖን፣ የቀረንያው ሉኪዮስ፣ የአራተኛው ክፍል ገዢ ሄሮድስ ባለሟል የነበረው ምናይና ሳኦል ነበሩ። እነርሱ ወደ እግዚአብሔር ሲጸልዩና ሲጾሙ ሳሉ መንፈስ ቅዱስ እኔ ለመረጥኳችሁ ሥራ በርናባስና ሳኦል ለዩልኝ አለ። እንደ ገናም ጾመውና ጸልየው እጆቻቸውን ከጫኑባቸው በኋላ አሰናበቷቸው። በርናባስና ሳውልም በመንፈስ ቅዱስ ተልከው ወደ ሴሉቅያ ሄዱ። ከዚያም በመርከብ ወደ ቆጵሮስ ዘለቁ። ወደ ሰልምንያም በደረሱ ጊዜ በአይሁዳውያን ምኵራቦች የእግዚአብሔርን ቃል አስተማሩ። ዮሐንስም ከእነርሱ ጋር ሆኖ ይረዳቸው ነበር። የቆጵሮስን ደሴት አቋርጠው ወደ ጳፉ በደረሱ ጊዜ ባርየሱስ የሚባለውን አንድ አይሁዳዊ ጠንቋይ አገኙ። እርሱ ሐሰተኛ ነቢይ ነበር፣ የሚኖረውም ሰርጊዮስ ጳውሎስ ከሚባለው አስተዋይ አገረ ገዥ ጋር ነበር። ይህ አገረ ገዢ በርናባስና ሳውልን አስጠርቶ የእግዚአብሔርን ቃል ለመስማት ፈለገ። ነገር ግን በግሪክ ቋንቋ ኤሊማስ ተብሎ የሚጠራው ጠንቋይ ባርየሱስ አገረ ገዢው እንዳያምን ፈልጎ በርናባስና ሳውልን ተቃወማቸው። ጳውሎስ የተባለው ሳውል ግን በመንፈስ ቅዱስ ተሞልቶ ሰውየውን ትኩር ብሎ ተመለከተውና እንዲህ አለው፣ አንተ የዲያብሎስ ልጅ፣ የእውነት ሁሉ ጠላት፣ ማታለልና ክፋት ሁሉ የሞላብህ፣ ቀጥተኛውን የእግዚአብሔርን መንገድ ማጣመም አትተውምን? አሁንም እነሆ የእግዚአብሔር እጅ ይመታሃል፣ እውርም ትሆናለህ፣ ለጥቂት ጊዜም የፀሐይን ብርሃን አታይም። ወዲያውኑ ዐይኖቹ ጭጋግና ጨለማ ሸፈናቸው። እጁን ይዞ የሚመራውንም ሰው ዙሪያውን መፈለግ ጀመረ። አገረ ገዢውም የሆነውን ነገር ባየ ጊዜ አመነ፣ ስለ ጌታ በሰማውም ትምህርት ተደነቀ። ከዚህ በኋላ ጳውሎስና ጓደኞቹ በመርከብ ተሳፍረው ከጳፉ በጵንፍልያ ወደምትገኘው ወደ ጴርጌ ሄዱ። ማርቆስ የተባለው ዮሐንስ ግን ከእነርሱ ተለይቶ ወደ ኢየሩሳሌም ተመልሶ ሄደ። እነርሱ ግን ከጴርጌ ተነስተው በጵንሲዲያ ወደምትገኘው ወደ አንጾኪያ ሄዱ። በሰንበት ቀን ወደ አንድ ምኵራብ ገብተው ተቀመጡ። የሙሴና የነቢያት መጽሐፍ ከተነበቡ በኋላ የምኵራቡ አለቆች፣ ወንድሞች ሆይ ሕዝቡን የሚያጽናና የምስክር ቃል ካላችሁ ተናገሩ ብለው ወደ ጳውሎስ ሰው ላኩ። ስለዚህ ጳውሎስ ተነሣና ሕዝቡን በእጁ ጠቀሰ፣ እንዲህም ሲል ተናገረ። የእስራኤል ሰዎችና በአይሁድ ሥርዓት እግዚአብሔርን የምታመልኩ እናንተ አሕዛብ ሆይ ስሙ። የዚህ የእስራኤል ሕዝብ አምላክ የቀድሞ አባቶቻችንን መረጠ። በግብፅ አገር በነበሩበት ጊዜም ትልቅ ሕዝብ አደረጋቸው፣ በታላቅ ኃይሉም ከዚህ አገር አወጣቸው። ለአርባ ዓመትም ያህል በበረሃ በመታገስ ረዳቸው። ከዚያም በኋላ በከናን አገር ሰባት መንግሥታትን አጥፍቶ የእነርሱን ምድር አወረሳቸው። ከዚህም በኋላ ለ450 ዓመት ያህል እስከ ነቢዩ ሳሙኤል ድረስ መሳፍንትን ሰጣቸው። እዚያም ቀጥሎ ንጉሥ እንዲያነግሥላቸው እግዚአብሔርን ለመኑ። እግዚአብሔርም ከብንያም ወገን የሆነውን የቂስን ልጅ ሳኦልን ለ40 ዓመት አነገሰላቸው። ሳኦልንም ከሻረው በኋላ ዳዊትን አነገሰላቸው። እግዚአብሔር ስለ ዳዊት ሲመሰክር ከልቤ የምወደውን ፈቃዴን የሚፈጽመውን የእሴን ልጅ ዳዊትን አገኘሁ ብሏል። ከዚህ ሰው ዘር እግዚአብሔር በገባው የተስፋ ቃል መሠረት የእስራኤልን አዳኝ ኢየሱስን አመጣ። ኢየሱስ ከመምጣቱ በፊት ዮሐንስ የእስራኤል ሰዎች ንስሐ ገብተው እንዲጠመቁ አስቀድሞ ሰብኮ ነበር። ዮሐንስ ሥራውን በጨረሰ ጊዜ እኔ ማን መሰልኋችሁ? እኔ እኮ መሲህ አይደለሁም። ነገር ግን የጫማውን ማሰሪያ ለመፍታት እንኳ የማልበቃ ከእኔ በኋላ ሌላ ይመጣል ይል ነበር። እናንተ ከአብርሃም ዘር የተወለዳችሁ ወንድሞችና በአይሁድ ሥርዓት እግዚአብሔርን የምታመልኩ አሕዛብ፣ ይህ የደኅንነት ቃል የተላከው እኮ ለእኛ ነው። ነገር ግን በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው ኢየሱስ አዳኝ መሆኑን አላወቁም። በየሰንበቱም የሚነበቡትን የነቢያትን መጽሐፍ ሳያስተውሉ የመጽሐፍቱ ቃል እንዲፈጸም ፈረዱበት። ምንም እንኳ ለሞት የሚያበቃ ምክንያት ባያገኙበትም እንዲገድልላቸው ጲላጦስን ለመኑት። ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላም ከመስቀል አውርደው ቀበሩት። ነገር ግን እግዚአብሔር ከሞት አስነሣው። ከገሊላ ወደ ኢየሩሳሌም ከእርሱ ጋር ለመጡት ብዙ ቀን ታያቸው። እነርሱም አሁን በሕዝብ ፊት ምስክሮቹ ናቸው። እኛም ይዘን ላችሁ የመጣነው እግዚአብሔር ለአባቶቻችን በተስፋ የሰጠው መልካም ዜና ነው። ምክንያቱም እግዚአብሔር ኢየሱስን ከሞት በማስነሳቱ ይህንኑ ተስፋ ለኛ ለልጆቻቸው ፈጽሞታል። ይህም በሁለተኛው መዝሙር አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ተብሎ እንደተጻፈው ነው። መበስበስን እንዳይደርስበት እግዚአብሔር ከሞት እንዳስነሳው ለማስረዳት ቅዱስና የታመነ የሆነውን ለዳዊት የተሰጠውን ተስፋ ሰጣችኋለሁ ብሎ ተናግሯል። ደግሞም በሌላ መዝሙር ቅዱሱ ልጅህ መበስበስ እንዲደርስበት አታደርገውም ይላል። ነገር ግን ዳዊት በሕይወቱ ዘመን አገልግሎቱን እንደ እግዚአብሔር ፈቃድ ከፈጸመ በኋላ ሞቷል። ከአባቶቹም ጋር ተቀብሯል። መበስበስም ደርሶበታል። እግዚአብሔር ከሞት ያስነሳው ግን መበስበስ አልደረሰበትም። እንግዲህ ወንድሞች ሆይ የኀጢአት ይቅርታ የሚገኘው በኢየሱስ መሆኑ እንደ ተሰበከላችሁ ወቁ። በርሱ የሚያምን ሁሉ የሙሴ ሕግ ነጻ ሊያወጣው ከማይችለው ኀጢአት ሁሉ ነጻ ይወጣል። ስለዚህ በነቢያት እንዲህ ተብሎ የተነገረው እንዳይደርስባችሁ ተጠንቀቁ። እናንተ አሽሟጣጮች እዩ፣ ተደነቁ፣ ጥፉም። ምክንያቱም ማንም ሰው ቢያወራላችሁ የማታምኑትን ሥራ በዘመናችሁ እሠራለሁ። ጳውሎስና በርናባስ ከምኵራብ ሲወጡ ይህንኑ ነገር በሚመጣው ሰንበት እንደ ገና እንዲነግሯቸው ሰዎቹ ለመኗቸው። የምኵራቡ ጉባኤ በተበተነ ጊዜ ብዙ አይሁዳውያንና ወደ አይሁዳውያን እምነት የገቡ መንፈሳውያን ሰዎች ጳውሎስና በርናባስን ተከተሏቸው። ጳውሎስና በርናባስም ሰዎቹን በማስተማር በእግዚአብሔር ጸጋ ጸንተው እንዲኖሩ አሳሰቧቸው። በሁለተኛው ሰንበት ከከተማ ነዋሪዎች ጥቂቶቹ ብቻ ሲቀሩ የቀሩት በሙሉ የእግዚአብሔርን ቃል ለመስማት ተሰበሰቡ። አይሁዳውያን የሕዝቡን ብዛት ባዩ ጊዜ በቅናት ተሞሉ። ንግግሩንም እየተቃወሙ ጳውሎስን ሰደቡት። ጳውሎስና በርናባስ ግን እንዲህ ሲሉ በድፍረት ተናገሩ። የእግዚአብሔር ቃል አስቀድሞ ለእናንተ እንዲነገር አስፈላጊ ነው። እምቢ ካላችሁና የዘላለም ሕይወት እንደማይገባችሁ በራሳችሁ ከፈረዳችሁ ግን እነሆ እኛ ዞር ብለን ወደ አረማውያን እንሄዳለን። ምክንያቱም ጌታ ዓለም ሁሉ በአንተ እንዲድን ለአረማውያን ብርሃን አድርጌሃለሁ በማለት ስላዘዘን ነው። አረማውያንም ይህን በሰሙ ጊዜ ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወት የተመረጡትም ሁሉ አመኑ። የጌታም ቃል በዚያ አገር ሁሉ ተስፋፋ። አይሁዳውያን መሪዎች ግን የአይሁድ እምነት ተከታዮች የሆኑትን ሀብታሞች ሴቶችና የከተማውን ታላላቅ ሰዎች አሳድመው በጳውሎስና በበርናባስ ላይ ስደት እንዲነሣ አደረጉ። ከአገራቸውም አስወጧቸው። ጳውሎስና በርናባስም የማስጠንቀቂያ ምስክር እንዲሆን የእግራቸውን አቧራ አራግፈው ወደ ኢቆንዮን ሄዱ። ደቀ መዛሙርቱም በደስታና በመንፈስ ቅዱስ ተሞሉ።